ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ሀብታም ስዩም አብሬያችሁ ቆያለሁ። ዛሬ ምሽት የመዝናኛውን ዓለም የሚቃኙ መሰናዶዎችን እናሰማችኋለን። በኢትዮጵያውያኑ ገና በዓል ዋዜማ ላይ እንደመገኘታችን በየጣልቃው ባህል አድማቂ ሙዚቃዎችን እንገባበዛለን። አስቀድመን ወደ አንድ ስፍራ እንወስዳችሁ፣ በአሜሪካ ምድር ወደሚገኝ ጠጅ ቤት። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፍኞች መካከል አንዱ አይደለም፤ ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉስ ጠጅ ቤት እንጂ።
የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኢንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው በኢትዮጵያ እጅ የተጠመቀ እና በጣም የኔ ሴሚ ስዊት ነው እየጠጣ ያለሁት እና በጣም ቆንጆ ነው።
አቶ ሰለሞንና ወዳጆቻቸው የታደሙበት ንጉስ ጠጅ ቤት ንጉስ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ግዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው።
ከዚህ በፊት ንጉስ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት እናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀርሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለኩት።
አቶ ግዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሪው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ።
በጣም ከባድ ነው። የሚገርም ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመጥ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማር ጠጅ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር፣ እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሄደን እናምጣ ብንል የኢትዮጵያን ህዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ ያግን የማር አቅራቢ አለን። በዛ ሂደት ነው የጀመርነው።
የአቶ ግዜ ነው የቀደመ እቅድ በሰሙ ግዜ በጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በግዚያት ውስጥ የወጣቱ ትውልድ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ።
የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው።
በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ።
እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው፣ ጠጅ ወይም ማር ማለት ነው እና ያንን ደሞ ያንን ባህል ያንን ሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሆን ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ ያገርን ባህል ማስተዋወቅ ነው በዛው። ምክንያቱም የማርጠጅ እና የማርወይን ሲባል የኢትዮጵያንም ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልደ ኢትዮጵያውያን አሉ። አንደኛው የሚደግፉበት መንገድ አንዱ ነው የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ ሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ ይሄን ስራ እየሰራ ነውና ሄዶ ማየት መጥቶ ማየት ይሄንን ስራ
ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉስ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያውያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ።
ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ ሀገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን ነው የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይሄን ነገር ሳናኔ ደም ብሎ የመጡ ብዙ ሰዎች አጋጥመውናል። እና የነሱ ጥያቄ አንዱ ለምን ቀረብ አርጋችሁ አጥፍቶልንም ነው። ይሄ ነገር ደግሞ የከፈት ነው አንደኛ የኛን ካልቸር ያዘ ሆኖ በሚቀጥለው ደግሞ ለሀበሾቹም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች ተወሰነም ነገር ቢሆን ትዝታቸውን ወይንም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ ያገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝና የሚቀጥለው ቀዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው።
ወደ ንጉስ ጠጅ ቤት እንመለስ። በባህላዊ ቀውችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛት ኗሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሐሳባቸውን ሰጥተውናል።
ልጅ ያለው ስለወጣው ብዙ ይዛን ጠጅ አልጠጣም። አሁን ግን ያው ነው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ ሄደን ልጆች ነን አንድ ላይ ብዙ ያሳለፍን ልጆች ነንና እንደዛ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ወቅ ያረግን የተጫወትነው ነው እና በጣም ደስ ይላል። ታይም ቦታው በጣም ስፔሻስ ነው በጣም አሪፍ ነው እና ብዙን ተጠብቃለን። ከዚህ በኋላ
ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማይታቸው በህዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አውንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉስ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኢትዮጵያውያን የሥነ ጽሑፍ ሥራዎች ለእይታ ወደ ቀረቡበት የባልቲሞር ከተማ አውደ ርዕይ እናቀናለን። ኤደን ገረመው በዚያ ተጠብቀናለች።
የእድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታውያት መንፈሳዊያት መጽሐፍት፣ ቁርአን፣ የአይሁድ እምነት መገልገያዎች፣ የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች፣ የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳዊያና ዓለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ.ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሙዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክርስቲን ሻካ ኢትዮጵያ አት ዘ ክሮስሮድ በቀጥታ ተርጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርዕይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርዕይ ተከታይ እንደሆነ ትናገራለች።
African Zion exhibition took place here in 1993 at the Walters Art Museum.
የአፍሪካ ዛየን ኤግዚቢሽን በጎሪጎሪሳውያኑ 1993 ዓ.ም በዚህ ሙዚየም ነበር የተደረገው። አላማው ዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተርካልቸራል ቡድን ጋር በመሆን የተዘጋጀው። በዚህ ዋልተርስ አርት ሙዚየም ከታየ በኋላም በሌሎች 7 የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሰባሰብ የዋልተርስ አርት ሙዚየም ከ200 በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሰባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከ30 ዓመት በኋላ ይሄንን ነገር መለስ ብሎ በማሰብ ስብስባችንን ማየት ኢትዮጵያ ባለም አቀፍ ደረጃ ምን አይነት ፋዳ አላት ለማለት እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው።
አውደ ርዕዩ ካካበታቸው መልከ ብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎሲያን፣ ኤልያስ ስሜ፣ ወሰንወርቅ ክርስቶፍ፣ ቲዮ ሸቱና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያና የአሁንኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካተ ይዟል። በዋሽንግተን ዲሲ ተወልዳ ያደገችው ዓለም አቀፍ የጥበብ ባለሙያና ተመራማሪ ጸደይ መኮንን የአውደ ርዕዩ አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች።
በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነ ጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራዬ ያለፈውን የሚያሳይ አሁንኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ 10 አመታት የኢትዮጵያ ኪነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራዬ መታየቱ ክብር ነው።
ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በመትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ተናገራለች። ኢትዮጵያ አት ዘ ክሮስሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው።
So the title Ethiopia at the Crossroads I actually came up with about 4 or 5 years ago and I was really
ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት አመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ እጅግ ብዙ ባህሎች ያሉባት ብዙ ሰዎችና ሐሳቦች የሚተላለፉባትና ኢትዮጵያ ማከላዊ የሆነች የሚለው ነበር። ርዕሱ በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል ብዬ ጠይቄያለሁ። በርዕሱ ተማምነዋል። አንዱ አማካሪ እንደው መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው።
አቶ አህመድ ዘካሪያ ከ40 አመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 አመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ አብራራሉ።
በዚህ ኤግዚቢሽኑ አይከንስ ላይ እና የተወሰኑ መስቀሎች ነበሩ፣ የተወሰኑ ገንዘብ ነበር፣ ማንስክሪፕት ላይ ነበር። እነዚህም ያካተተው በኦክቶበር ድለኛ ሆኖ ይህንን ኤግዚቢሽን መነሻ አድርጎ ጀምሮ ነበረ። የዋተርስ ዋተርስ ሙዚየም ይህን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበረበት እንደታሰበው ማድረግ አልቻለም እና በአጠቃላይ ያለን ችግር ሁሉም የፖለቲካ ጋር እናያይዘዋለን። ያሽኖቻችንም ከዚህ ወደ ኒውዮርክ የነበርኩ የሰጡት ኒውዮርክ ሾምበርግ ታየ፣ ሌላም አካባቢ በየቦታ ታይቶ ነበር። ወደ 78 ቬኒው ላይ ታይቶ ነበር እና ብዙ ሪስፖንስ አግኝተዋል። ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት አፍሪካን ዛያን። እርግጠኛ ነኝ አሁን ዛሬም እዚህ ኤግዚቢሽን የምታዘጋጀ ክርስቲ የተማረገችው አንዱ አፍሪካን ዛያን ነውና እዚህ ቤት ከአፍሪካን ዛያን ኤግዚቢሽን በኋላ የሁለት ግለሰቦችን ስራ ውስጥ ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስቦ በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይህ ሶስተኛቸው ነው ማለት ነው።
ዓለም አቀፍ አውደ ርዕዮች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶችና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ አይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ።
ዘላቂ አክቲቪቲን እናካሄድ። ፖለቲካ ውስጥ ይህንን ብቻ እንጠቀም ሀገራችንን ማሳወቅ እንችላለን። የራሳችንን ስሜት የወንድትን ማካት እንችላለን።
በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሙዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ 3 ወራት ለጎብኚዎች ክፍቶን ይቆያል። በመቀጠልም ወደ ማሳቹሴት እና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ 1 አመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሙዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምጽ ቦልቲሞር ሜሪላንድ ኤደን ገረመው።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አሁን ደግሞ ኬኔዲ አባተ የልጅነት ህልሙን እየኖረ ያለን ወጣት የሙዚቃ አቀናባሪ ያስተዋውቀናል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪዩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረም ሙዚቃው ውስጥ እንድገባ። በትግል ነው ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው አባቴ ወዶት ደስ ብሎት ነው ያውን ሲሳራ የቆየው ነገር ግን ለኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበር ግን ያው ከውስጥ ስለነበረ በጣም ሳይኝ በቀላሉ ምለቅ እንዳልሆነ ከባውና እንደዛ ሲሆን በቃ ሲስተምረ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ በቃ ልክ ሲፈቀድልኝ በቃና ያ ግን ጥሩ ሆነልኝ ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ያልኩኛ
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና ባሳዎቹ መጨረሻ አድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንደወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኑ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኑ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃው አይነት የማኔጅመንት ቲሙ ባንድ ለባንድ የነበረው በጀት የሚያረጉ ትልልቅ ሰዎች ነበሩበትና ያንተን ጠንካራ ማኔጀርም ነበረው። ባጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበር ለተለያየ ኦዲየንስ ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምዶ ስጀበታል የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋመን ቶራ የሚባል ግሩፕ በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ ሆነን ቀንዳን ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘው የነበረው ጃኑም ሆኜ ቢሆንልኝ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያየ አርቲስቶች ጋር የመስራት ድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ
ለሙዚቀኛ ሙዚቃ የነፍስ ነገር ነው የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ያለው ያ ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው ሁሉን ተናድጄም ከሆነ ትረሳዋለሁ የሆነ ነገር አስጨንቆም ከሆነ ትረሳዋለህ ደስ ብሎም ራሱ ልትረሳው ትችላለህ ምክንያቱም ያ ራሱ ነው የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው። እና ድለኛንን በያስባለው እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ የኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። መመኛው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችንም ያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በኔ ሙያ ውስጥ አሁን ኪቦርዲስት ነኝ የነበርኩት መጀመሪያም ሲጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስለሆነ አሁን እሱንም ተመሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበር። እዛ ደሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነውና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህና አሁንም ራሱ ከሙዚቃ ሙጪ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያረግ መከራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ፈልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። መልካም የገና በዓል ይሁንላችሁ። መልካም ምሽት። I'm going to go to the hospital.